የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ መስከረም 2010 ዓ ም ዝግጅታችን ጀመረ።
አመቱ አረጀ አዲሱ፣ መስከረም አንድ አልፎ መስከረም ሁለት ሆነ። አሁን ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልኝ፣ እኔም አዲሱ አበበ ነኝ።
በኦሮሚያና በሶማሌ ክልሎች አዋሳኝ አካባቢዎች ሰሞኑን እየተስተዋሉ ያሉ ጥቃቶችና ግጭቶች ላይ የሁለቱ ክልሎች ቃል አቀባዮች የሚጋጩ መልሶች አሏቸው።
አንድም ቀበሌ ላራገጥልሽ እወዳለሁ፣ የኢትዮጵያ ሶማሌ ማህበረሰብ ወይሻ ዘልቆ ገብቶ ኦሮሚያ ላይ የፈጠረው ማህበረሰብ ንጹሃን ላይ የፈጠረው ነገር የለም።
የሶማሌ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ኢድሪስ ኢስማኤል ናቸው። የኦሮሚያ አቻቸው አቶ አዲሱ አረጋ ይመልሳሉ። አሁን
እየሆነ ያለው አቶ ኢድሪስ እንዳሉት ሳይሆን ከኢትዮጵያ ሶማሌ የሚነሱ አንደኛ የሶማሌ ክልል ልዩ ፖሊስ አባላት የኦሮሚያን የአስተዳደር ወሰን እየጣሱ ሰላማዊ ዜጎች ላይ ጥቃት እየፈጸሙ ነው የነበረው፣ አሁንም እያካሄዱ ያሉበት ሁኔታ ነው።
በምሽቱ ከሁለቱም ባለስልጣናት ጋር የተደረጉ ቃለ ምልልሶችን ይዘናል። ለአርዕስተ ዜናው አዲሱ፣
ምስራቅ ሐረርጌ ውስጥ ቀደም ሲል እንደተገለጠው ለአራት ቀናት የዘለቀ ውጊያ እንደነበር ተገለጠ። በድንበር ይገባኛል ጥያቄ የተነሳ የብዙ ሰዎች ሕይወት መጥፋቱን የሰብአዊ መብት ጉባኤ አስታውቋል። የኬንያው ምርጫ ድራማ እንደቀጠለ መሆኑ ተነገረ፣ የሚሉ ይገኙባቸዋል።
አመሰግናለሁ አዲሱ ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በምስራቅ ሐረርጌ ጭናቅሰን ወረዳ ውስጥ ለአራት ቀናት ውጊያ ሲካሄድ እንደነበር የአካባቢው ምንጮች ለቪኦኤ ገልጠዋል። ትናንት ካልማሌ፣ አምበሮ፣ ዋጩ፣ ለመፋ በተባሉ ቀበሌዎች ከንጋቱ 11 ሰዓት አንስቶ ተኩስ መከፈቱና የአካባቢው ነዋሪም የመከላከል እርምጃ መውሰዱ ተነግሯል። በሌላ በኩል ደግሞ የጉርሱም ወረዳ የጸጥታ ምክትል ኃላፊ የነበሩት አቶ መሐመድ አብዱራህማን፣ የቀድሞ አስተዳዳሪ አቶ ሰላን መሐመድ እንዲሁም የኦሮሚያ አድማ በታኝ ፖሊስ አባል የነበረ አብዱ ጀባር የሚባል ወጣት ወደ ሐረር እየተጓዙ ሳለ ጥቃት አድራሾች ቦምባስ ከተማ ላይ ይዘዋቸው ሌሊቱን እስር ቤት ውስጥ ካሳደሯቸው በኋላ ሁለቱንም እንደገደሏቸው ተሰምቷል። በተጨማሪም የጉርሱም ወረዳ ምክትል አስተዳዳሪ እንደነበረ የተነገረው አቶ መሐመድ አብዱራህማን ለማምለጥ ወደ ገደላማ ስፍራ ሲዘሉ ጉዳት ደርሶባቸው ሐረር ሆስፒታል ውስጥ እየታከሙ መሆኑ ተገልጧል። በዚህ ምክንያት የጉርሱም ወረዳ ነዋሪ ዛሬ ጠዋት ከገጠርና ከከተማ ተሰብስቦ ሰልፍ የወጣ ሲሆን የኦሮሚያ ፖሊስ ሰልፉን ለመበተን መተኮሱና የቆሰሉ ሰዎች መኖራቸውም ተሰምቷል። በኦሮሚያና በሶማሌ ክልሎች አጎራባች አካባቢዎች እየታየ ያለው ጥቃትና ግጭት ከዕለት ወደ ዕለት እየሰፋ የመሆኑ ነገር ብዙዎችን እንዳሳሰበ ታውቋል። አድማጮቻችን፣ በምሽቱ ዝግጅታችን ከሁለቱም ክልሎች ባለሥልጣናትና በጥቃቱ እጃቸው አለበት ተብሎ ክስ ከተመሠረተባቸው ድርጅቶች የተሰጡ ምላሾችን የያዘ ቅንብር እናቀርባለን።
ይህ በእንዲህ እንዳለ በድንበር ይገባኛል ጥያቄዎች ሰበብ የብዙ ሰው ሕይወት እየጠፋ መሆኑን የሰብአዊ መብቶች ጉባኤ ሰመጉ አመልክቶ የከፋ ችግር ከመከሰቱ በፊት አስቸኳይ መፍትሄ እንዲፈለግ ዛሬ ጠይቋል። በታክስ ጭማሪ ምክንያት መብታቸውን በሕጋዊና በሰላማዊ መንገድ በመጠየቃቸው የታሰሩ ነጋዴዎች እንዲፈቱና ለችግሩ ሁነኛ መፍትሄ እንዲፈለግለት የሰብአዊ መብቶች ቃፊሩ ድርጅት አሳስበዋል። ዝርዝሩ በአብይ ርዕስ ይቀርባል።
የኬንያውን የምርጫ ድራማ ቀጣይነት ያመላከተ በሚመስል ሁኔታ ፕሬዚዳንት ኡሁሩ ኬንያታ የገዢው ፓርቲ አባላት ብቻ የተገኙበትን የምክር ቤት ስብሰባ ማካሄዳቸው ተሰማ። በከባድ ትግል የተገኘውን ሰላምና መረጋጋት በማንም እንዲደናቀፍ መንግሥት ትዕግስት እንደሌለው በበቂ ሁኔታ ግልጽ ማድረግ እፈልጋለሁ ያሉት ፕሬዚዳንት ኬንያታ፣ ኬንያውያንም ይህ ነጻና ብቃት ያለው ሂደት በጸረ ሰላም ኃይሎች እንዲኮላሽ ከቶም አይፈቅዱም ብለዋል። ተቃዋሚ የምክር ቤት አባላትም ያለፈውን የነሐሴ ሁለት ቀን የምርጫ ውጤት ውድቅ ያደረገውን የጠቅላይ ፍርድ ቤት ውሳኔ መሠረት በማድረግ የኬንያታን ሕጋዊነት በመጠየቅ ስብሰባውን እየጣሉ ወጥተዋል። ሁለት የታወቁ ፖለቲከኞች የጥላቻ ንግግር አድርገዋል በሚል ክስ ትናንት መታሰራቸውም ታውቋል። ዘጋቢያችን ጂል ክሬግ ከናይሮቢ የዘገበችውን አዳነች ፍሳዬ ታቀርባለች።
የኬንያው ፕሬዚደንት ኡሁሩ ኬንያታ የገዢው ፓርቲ አባላት ብቻ በተገኙበት የሀገሪቱ ምክር ቤት ባደረጉት የመክፈቻ ንግግር ግልጽ እንዲሆን ስለሚፈልጉት ነገር ጠቁመዋል።
I would like to make it abundantly clear that my government will not tolerate
ግልጽ እንዲሆን የምፈልገው ነገር አለ። በከባድ ጥረት የተገኘውን ሰላምና መረጋጋትን የማሰናከል ዓላማ ላለው ማንኛውም ሰው መንግስቴ ትዕግስት እንደሌለው መታወቅ አለበት። ኬንያውያን ነጻና ብቃት ያለውን የምርጫ ሂደት ለሀገራችን ሰላምና ጸጥታ አደጋ እንዲሆን በምንም አይነት መፍቀድ የለባቸውም።
የኬንያ ከፍተኛ ፍርድ ቤት ባለፈው ወር የተካሄደውን የምርጫ ውጤት ከሰረዘ ወዲህ በሀገሪቱ ያሉት ተቃዋሚዎች በኬንያ ተወካይና ላይ የጥያቄ ምልክት በማስቀመጥ በንግግሩ ስነ ስርዓት አንገኝም ብለው ቀርተዋል። ከፍተኛው ፍርድ ቤት የምርጫውን ውጤት ሰርዞ እንደገና እንዲካሄድ ወሰነው በድምጽ ቆጠራ ወቅት በትክክል ያልተቆጠረበት ሁኔታና ህጋዊ ያልሆነ ተግባር ተንጸባርቋል በሚል ነው። ከፍተኛው ፍርድ ቤት ብይኑን ከሰጠ በኋላ ፕሬዚደንት ኬንያታ ብይኑን ጠማማ ሲሉ ነቅፈውታል። ይሁንና ሶስቱ የመንግስታት ክንፎች የህዝብን ፍላጎት እንዲያከብሩ ጥሪ አድርገዋል። ከሀገሪቱ ምክር ቤት ህንጻ ጥቂት ኪሎ ሜትሮች ርቆ በሚገኘው ደሳሳ ሰፈር ባለበት ኪቤራ ሆነው የተቃዋሚዎች መሪ ራይላ ኦዲንጋ ባደረጉት ንግግር ነጻው የምርጫና የድንበር ኮሚሽን መስተካከል አለበት ብለዋል። የምርጫውና የድንበሩ ኮሚሽን አሁን ባለበት አወቃቀሩ ምርጫ ለማድረግ ዝግጁ አይደለንም ሲሉም አስገንዝበዋል። ትላንት አንድ የሀገሪቱ ምክር ቤት አባልና የቀድሞ ሴኔተር የጥላቻ ንግግር አድርገዋል ተብለው ታስረዋል። የምክር ቤት አባሉ ሞሰስ ኩሪያ በተቃውሞ ደጋፊዎች ላይ ክትትል እንዲደረግ አበራተዋል በሚል ነው የተከሰሱት። የቀድሞ ሴኔተር ጆንሰን ሙታማ ደግሞ በኬንያታ ላይ ያነጣጠረ የስም ማጥፋት ንግግር አድርገዋል በሚል ነው የታሰሩት።
ማያንማር ወይም በርማ ምዕራባዊ ግዛት ውስጥ በተከሰከሰውና ወደ 400 ሺህ ሮሂንግያ ሙስሊሞች ድንበር አቋርጠው ወደ ባንግላዴሽ እንዲሰደዱ ያስገደደውን ቀውስ በተመለከተ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በዚህ ሳምንት ውስጥ አንድ አስቸኳይ ስብሰባ እንደሚያካሂድ ተገለጸ። ለነገ ረቡዕ የተቀጠረው የምክር ቤቱ ስብሰባ እንዲጠራ የተጠየቀው በእንግሊዝና በስዊድን ሲሆን ይህም የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን ትናንት ሰኞ ድርጊቱ የዘር ማጽዳት ማሳያ መሆኑን ከገለጹ በኋላ ነው። ዋና ኮሚሽነር ዘይድ ራአድ አልሁሴን መንግስታት ወደ አምባገነንነትና ወደ ጭቆና እንዲሁም ሰብአዊ መብቶችን ወደ መርገጥ እያመሩ ናቸው ሲሉ አስጠንቅቀዋል። የማያንማሩ አመጽ ከተቀሰቀሰበት ካለፈው ነሐሴ 19 ወዲህ ወደ 370 ሺህ የሮሂንግያ ነዋሪዎች ወደ ባንግላዴሽ እንደተሰደዱ አመልክቶ በተያያዘ ግጭትም 400 ሺህ ያህል ሰዎች መገደላቸውን የመንግስታቱ ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR አስታውቋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
በቅርቡ ሰሜን ኮሪያ ላይ የተጣለውን ዓለም አቀፍ ማዕቀብ የእስያ አገሮች በአዎንታዊ መልኩ እያዩት ቢሆንም ብዙዎች ግን ተጨባጭ ውጤት ስለማስገኘቱ ጥርጣሬ እንዳላቸው ተገለጠ። ሰሜን ኮሪያ ባለፈው ሳምንት ባካሄደችው ምናልባትም ሃይድሮጂን ቦምብ ሊሆን እንደሚችል በተገመተው የኒውክሌር ሙከራ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ትናንት ሰኞ አዲስና ጠንከር ያለ የኢኮኖሚ ማዕቀብ እንደጣለባት ታውቋል። ሰሜን ኮሪያ እያካሄደች ባለው የሚሳይል ሙከራና የኒውክሌር ጦር መሳሪያ ፕሮግራሟ ምክንያት ማዕቀብ እንዲጣልባት ምክር ቤቱ ትናንት ሰኞ ድምፅ የሚያሰጥ ውይይት እንደሚያካሄድ መገለጡ አይዘነጋም። የአሁኑ ረቂቅ ውሳኔ የተዘጋጀው በዩናይትድ ስቴትስ ሲሆን ፒዮንግያንግ ባለፈው ሳምንት ለስድስተኛ ጊዜ ላካሄደችውና ሃይድሮጂን ቦምብ ነው ላለችው ሙከራ የተሰጠ መልስ መሆኑም ታውቋል። ዛሬ ዓለም በምንም አይነት የኒውክሌር ቦምብ ባለቤት የሆነችውን ሰሜን ኮሪያን ሊቀበል አይችልም ሲሉ ትናንት ሰኞ ለጸጥታው ጥበቃ ምክር ቤት የገለጡት በተባበሩት መንግስታት የዩናይትድ ስቴትሱ አምባሳደር ኒኪ ሄሊ ናቸው። እና ዛሬ አሉ አምባሳደሯ፣ አምባገነኑ የሰሜን ኮሪያ ገዢ መደብ የኒውክሌር ፕሮግራሙን ካላቆመ እኛ ራሳችን እርምጃ በመውሰድ እናስቆመዋለን በማለት የጸጥታው ጥበቃ ምክር ቤት መልእክቱን ያስተላልፋል። አዲሱ ማዕቀብ ሙሉ በሙሉ ተግባራዊ ከሆነ ሰሜን ኮሪያን ከዓለም አቀፉ የገበያ መድረክ የሚያስወጣትና ለኒኩሌር ጦር መሳሪያ ፕሮግራሟ የምታውለውን ነዳጅ የሚያስቀርባት እንደሆነም ታውቋል።
ኃይለኛ ዝናብ ቀላቅሎ በሚነፍሰው ሃሪኬን እርማ ከቤት ንብረታቸው የተፈናቀሉ የፍሎሪዳ ነዋሪዎች ዛሬ ማክሰኞ ወደ የቤቶቻቸው መመለስ መጀመራቸው ተሰማ። መልሶ የማቋቋሙ ስራ ግን ባጭሩ የሚቋጭ እንዳልሆነና ጊዜም የሚፈልግ መሆኑን ባለሥልጣናት አልሸሸጉም። በአውሎ ንፋስ እርማ የደረሰው ውድመት በተለይም በአንዳንድ ስፍራዎች ከሚገመተው በላይ መሆኑን ፕሬዚደንት ዶናልድ ትራምፕ በትዊተር አመልክተው፣ በሥራው ላይ የተሰማሩት ሰዎች ደግሞ አስደናቂ ተግባር እያከናወኑ መሆናቸውንም በማሞገስ ገልጸዋል። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ዛሬ ማክሰኞ መስከረም 2 2010 ዓ ም ምሽት ፕሮግራም ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በድንበር ይገባኛል ጥያቄዎች ሰበብ የብዙ ሰው ሕይወት እየጠፋ መሆኑን የሰብአዊ መብቶች ጉባኤ ሰመጉ አስመልክቶ የከፋ ችግር ከመከሰቱ በፊት አስቸኳይ መፍትሄ እንዲፈለግ ዛሬ መጠየቁን ቀደም ሲል በዜናችንም ገልጠናል። በታክስ ጭማሪ ምክንያት መብታቸውን በሕጋዊና በሰላማዊ መንገድ በመጠየቃቸው የታሰሩ ነጋዴዎች እንዲፈቱ እና ለችግሩ ሁነኛ መፍትሄ እንዲፈለግለትም የሰብአዊ መብት ቃፊሩ ድርጅት አሳስቧል። መለስካቸው አመሃ ነው ዝርዝሩን ከአዲስ አበባ ይላከልን።
ሰብአዊ መብቶች ጉባኤ በኢንተርኔት ባሰራጨው የጽሑፍ መግለጫ በሁለት ዋና ዋና ባላቸው ወቅታዊ ጉዳዮች ላይ አተኩሯል። ሰመጉ ሰበሰብኳቸው ባለው መረጃዎች መሠረት ጥቂት በማይባሉ የሀገሪቱ ልዩ ልዩ ክፍሎችና ማዕዘናት ከማንነት ከአስተዳደርና ከድንበር ይገባኛል ጥያቄ ጋር በተያያዘ ግጭት እየተቀሰቀሰ ነው። ግጭቶቹ በጊዜ ካልተፈቱም ስፋቱንና መዳረሻውን ለመተንበይ የሚያስቸግር ከቀድሞው የባሰ የሰብአዊ መብቶች፣ የሰላም፣ የመረጋጋትና የሀገራዊ አንድነት ቀውሶችን ሊያስከትሉ እንደሚችሉ ሰመጉ በመግለጫው ያሳስባል። መግለጫው ተቀስቅሰዋል ካላቸው ግጭቶችና በምሳሌነት ካነሳቸው መካከል የኦሮሚያንና የሶማሌ ክልሎች የድንበር ማካለልን ተከትሎ የተፈጠረው ግጭት ነው። እንደ መግለጫው አባባል ከሆነ በነሐሴ ወር 2009 ዓ.ም አጋማሽና መጨረሻ እንዲሁም ይህ ጋዜጣዊ መግለጫ በሚዘጋጅበት ወቅትም በተፈጠሩትና እየተፈጠሩ ባሉት የክልሎቹ ድንበር ግጭቶች ምክንያት ቁጥሩ ቀላል የማይባል የሰው ሕይወት እየጠፋ ነው። በርካታ ዜጎች ቆስለዋል፣ በልዩ ልዩ መልክም እየተጎዱ ነው ብለዋል። መግለጫውም አክሎ በሀገሪቱ ምስራቅ፣ ደቡብ ምስራቅና ደቡባዊ ክፍሎች በተለያዩ ስፍራዎች የተከሰቱ ግጭቶችን ዘርዝረዋል። የመግለጫው ሌላው ትኩረት በቅርቡ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ለንግዱ ህብረተሰብ የሰጠውን አማካይ የቀን ገቢ ግምትና የጣለውን ዓመታዊ ግብር የተመለከተ ነው። የንግዱ ህብረተሰብ አማካይ የቀን ገቢ ግምትና ዓመታዊ ግብሩን ፍትሐዊ አይደለም በማለት አዲስ አበባን ጨምሮ በአያሌ የሀገሪቱ ክፍሎች ቅሬታቸውን እንደገለጹና በመግለጽ ላይ እንዳሉም መግለጫው አትቷል። ሰመጉ በዚህ መግለጫው ይህ የንግዱ ማህበረሰብ ቅሬታና አቤቱታ የነጋዴዎችን የዜግነትና ሰብአዊ መብቶችን ባከበረ ሁኔታ ባለመያዙና ባለመፈታቱ ይህ መግለጫ እስከሚወጣበት ጊዜ ድረስ የንግድ ሱቆችን መዝጋትና የሥራ ማቆም አድማ ማድረግን ጨምሮ የተለያዩ በርካታ መልኮች ያሉት ከፍተኛ ተቃውሞና አቤቱታ በንግዱ ማህበረሰብ በኩል በተለያዩ የሀገሪቱ አካባቢዎች መሰማቱ እንደቀጠለ ነው ብለዋል። ሰብአዊ መብቶች ጉባኤ አማካይ የቀን ገቢ ግምት ከተጣለበት ከሐምሌ ወር 2009 ዓ.ም ጀምሮ ከተለያዩ የሀገሪቱ ክፍሎች የንግዱ ህብረተሰብ አባላት ያሰባሰባቸው መረጃዎችና ማስረጃዎች እንዳሉት በመግለጽ ዝርዝሩን ከተጨማሪ ጥናት ጋር ወደፊት ይፋ እንደሚያደርግ አስታውቋል። ለአሁኑ ግን የጉዳዩን አሳሳቢነት እንዲሁም አፋጣኝ ትኩረትና እውነተኛ መፍትሄም የሚሻ መሆኑን ለማሳየት እንዲረዳ በማለት ከተለያዩ የሀገሪቱ አካባቢዎች የንግዱ ማህበረሰብ አባላት ያነሷቸው ቅሬታዎችና ይህንንም ተከትሎ ተወስዶባቸዋል ያላቸውን እርምጃዎች ዘርዝረዋል። ከእርምጃዎች መካከልም መታሰር አንዱ ነው። ለአንዳንድ ተመልካቾች የንግዱ ማህበረሰብ ጥያቄዎች መልስ ያገኙ ቢመስሉና መንግስትም ለአብዛኞቹ ቅሬታዎች በቅሬታ መስማት ስርዓት መፍትሄ ሰጥቻለሁ ቢልም ሰመጉ ያሉት መረጃዎች ግን ጉዳዩ ገና እልባት አለማግኘቱን ነው ሲል የሰብአዊ መብቶች ጉባኤ መግለጫ ያመለክታል። በመደምደሚያውም መንግስት ቅሬታ ያነሱ ነጋዴዎችን አቤቱታ በመስማት ተገቢውን ምላሽ እንዲሰጥና የግብር አወሳሰሩም በድጋሚ እንዲጤን፣ ከማንነት ከአስተዳደርና ከድንበር ይገባኛል ጥያቄ ጋር በተያያዘ የሚነሱ ግጭቶች በድጋሚ ተቀስቅሰው የሰው ሕይወትና ንብረት ከመጥፋቱና በቀላሉ የማይሽር ጠባሳም ከመፈጠሩ በፊት መንግስት ዘላቂና የማያዳግም መፍትሄ እንዲሰጥ ሰመጉ ጥሪውን አቅርቧል። ሰብአዊ መብቶች ጉባኤ ሰመጉ ቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ በሚል ስያሜ ይታወቅ የነበረ ድርጅት እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መጽሔቱ ይቀጥላል።
ቀደም ሲል በዜናው እንዳነበብነው በምስራቅ ሐረርጌ ጭናቅሰን ወረዳ ውስጥ ለአራት ቀናት ውጊያ ሲካሄድ እንደነበር የአካባቢው ምንጮች ለቪኦኤ ገልጠዋል። ትናንት ከልማሌ አበሮ ዋጩ ለመፋ በተባሉ ቀበሌዎች ውስጥ ከጠዋቱ 11 ሰዓት አንስቶ ተኩስ መከፈቱና የአካባቢው ነዋሪም የመከላከል እርምጃ መውሰዱ ተነግሯል። በሌላ በኩል ደግሞ የጉርሱም ወረዳ የጸጥታ ምክትል ኃላፊ የነበሩና አቶ መሐመድ አብዱርሃማን የሚባሉ የቀድሞ አስተዳዳሪ አቶ ስላን መሐመድ እንዲሁም የኦሮሚያ አድማ በታኝ ፖሊስ አባል የነበረ አብዱ ጀባር የሚባል ወጣት ወደ ሐረር እየተጓዙ ሳሉ ጥቃት አድራሾች ቦምባስ ከተማ ላይ ይዘዋቸው እስር ቤት ውስጥ ካሳደሯቸው በኋላ ሁለቱንም እንደገደሏቸው ተሰምቷል። በተጨማሪም የጉርሱም ወረዳ ምክትል አስተዳዳሪ እንደነበረ የተነገረው አቶ መሐመድ አብዱራህማን ለማምለጥ ወደ ገደላማ ስፍራ ሲዘሉ ጉዳት ደርሶባቸው ሐረር ሆስፒታል ውስጥ እየታከሙ መሆኑ ተገልጧል። በዚሁም ምክንያት የጉርሱም ወረዳ ነዋሪ ዛሬ ጠዋት ከገጠርና ከከተማ ተሰባስቦ ሰልፍ የወጣ ሲሆን የኦሮሚያ ፖሊስ ሰልፉን ለመበተን መተኮሱና የቆሰሉ ሰዎች መኖራቸው ተሰምቷል።
በኦሮሚያና በሶማሌ ክልሎች አጎራባች አካባቢዎች እየታየ ያለው ጥቃትና ግጭት ከዕለት ወደ ዕለት እየሰፋ የመሆኑ ነገር ብዙዎችን እንዳሳሰበ ታውቋል። በኦሮሚያ ባሌ ዞን ራይት ወረዳ ሁለት ወይም ቁጥራቸው ከዚያ በላይ በሆነ ቀበሌዎች ላይ የሶማሌ ክልል ልዩ ፖሊስ ኃይል ወደ አካባቢው ዘልቆ እያጠቃን ነው ሲሉ የአካባቢው ነዋሪዎች ለቪኦኤ መግለጻቸውን ዘግበናል። ከሶማሌ ክልል የተነሱ የታጠቁ ኃይሎች በወረዳው ውስጥ እያደረሱ ናቸው የተባለውን ጥቃት የኦሮሚያ ክልል ቃል አቀባይ አረጋግጠዋል። በአንድ ቀን በተካሄዱ ጥቃቶች ከአስር ያላነሰ ቁጥር ያለው ሰው መገደሉንም እማኞች ለቪኦኤ ገልጸዋል። ተመሳሳይ ግጭት ወደ ጉጂ ዞን ነገሌ ቦረና አካባቢም ሰሞኑን መዛመቱ ተሰምቷል። እነዚህን በኦሮሚያና በሶማሌ ክልሎች አጎራባች አካባቢዎች እየተካሄዱ ናቸው የተባሉ ግጭቶችን አስመልክቶ ሰሞኑን በብዙ ጥረትም ሳናገኛቸው ቀርተን ከነበሩ የሶማሌ ብሔራዊ ክልላዊ መንግስት ባለስልጣናት መካከል የክልሉን የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ኢድሪስ እስማኤልን ትዝታ በላቸው ትናንት አግኝታ አነጋግራቸው ነበር። ያደረገችላቸው ቃለ ምልልስ ቀጥሎ ይቀርባል።
የኢትዮጵያ ሶማሌ ብሔራዊ ክልል መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ኢድሪስ እስማኤል አመሰግናለሁ በቅድሚያ። እና ዛሬ
አመሰግናለሁ።
እሺ፣ እግዜር ይስጥልኝ። ዛሬ ሁሉ ሳይቀር ምስራቅ ሐረርጌ ጉርሱም ወረዳና ጭናክሰን ውስጥ ከፍተኛ ጦርነት ተከፍቶብናል ነው የሚሉት እዛ አካባቢ የሚኖሩ ለምሳሌ የባቢሌ ነዋሪዎች፣ እንዲሁም የዋጭሌ ከተማ በጎፋ አካባቢ የሚገኙ እናም ሰው እንደተገደለ ከሶስት ቀናት ጀምሮ በተከፈተው ጦርነት የባቢሌ ወረዳ ህዝባዊ አገልግሎት ኃላፊ አቶ ሰላድ መሐመድ በተያዙ በሁለተኛው ቀን እንደተገደሉ ነው ያለውና ምንድን ነው በሶማሌ ክልልና በኦሮሚያ ክልል መካከል ውጊያው የተነሳበት ምክንያት?
ያው ጥሩ፣ አሁን በዚህ ላይ መልስ መስጠት የፈለግነው እኛ በኦሮሚያ በኩል የተሰጠው መረጃ በሞያሌ በኩል ያልሻቸው አንዳንድ ቀበሌዎች በእነዚህ ላይ ነበር ያለው ነገር ያለች እና በእነዚህ ደግሞ እመጣበታለሁ።
አሁን ዛሬ የተከሰተውን ሊነግሩኝ ፈቃደኛ አይደሉም ማለት ነው?
ኖ፣ አይ አሁን በስራ ምክንያት ቢዚ ስለነበርኩኝ የተጠናከረ መረጃ በዚህ እንደሆነ ላስኩት የዛሬውን ነገር ግን በዛኛው ባለው ያለውን መረጃ ለህዝብ እንድታደርሱ ነው።
እንግዲህ በዛኛው ባለውም የኦሮሚያ ክልል የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ አሁን የሶማሌ ክልል ልዩ ፖሊስ በተለያዩ የኦሮሚያ ቀበሌዎች በሙሉ ትጥቅ መጥቶ ህዝብ ላይ የሚያካሄደው ጥቃትና ግድያ ከረፈረንደሙ ጋራ የተያያዘ አይደለም ነው የሚሉት። እና ለዛ ያሉት መልስ ምንድን ነው?
ያው ሰምቼው ነበር አቶ አዲሱ የተሰጠው አስተያየትና መልስ ብሉት በጣም ነው የገረመኝ። እንደዛ ያለ መረጃ ሲጀመር በፌደራል መንግስትም በጸጥታ አካላትም በሁለቱም ክልል ልዩ ፖሊስ ህዝብ ላይ ጥቃት እያረገ ነው ሰላማዊ የሚል ነገር አልተገመገመም። እሱም ከእውነት የራቀ ነው የሚል ነገር ነው ያለው። ተጨባጭ ሁኔታም ያ ነው።
የትኛውን ነው የሚያስተባብሉት? ልዩ ፖሊስ አይደለም ኦሮሚያ ውስጥ ጥቃት እያካሄደ ያለው ነው የሚሉት ወይንስ ጥቃት ጨርሶ አልተካሄደም ነው?
እሱን የምነግርሽ መቶ በመቶ ምልሽ ከእውነት የራቀ የተፈጠረ ወሬ ነው።
የትኛው?
የክልሉ ልዩ ፖሊስ ኦሮሚያ ውስጥ ገብቶ የሚለው ነገር ጥቃት እያደረገ ነው ያለው ነገር መቶ በመቶ ከእውነት የራቀ ነው።
ነገር ግን ሰው እየሞተ ነው። ኦሮሞዎቹ እንደውም የሚሉት በፌደራል ኃይል የታጠቀና ሙሉ የጦርነት መሳሪያ ያለው ነው ልዩ ፖሊስ። አሁን ደግሞ ዛሬ የምንሰማው ምንድን ነው? አልሱና የተባለ የሶማሌ ሪፐብሊክ ውስጥ የሚንቀሳቀስና ከሶማሊያ መንግስት ትዕዛዝ እቀበላለሁ የሚል ኃይል ነው ኦሮሚያ ውስጥ እየተንቀሳቀሰ ያለው ነው የሚሉት። 400 ወታደሮች ያሰለፈ ወደ ዋጭሌ ከተማ 100 ወታደሮች የላከ ወደ ጎፋ ደግሞ 300 ወታደሮች የላከ ለዚህም ደግሞ ማስረጃ የተማረኩ በሻለቃ ደረጃ ማዕረግ ያላቸው ሰዎች የተማረኩ አሉ።
ወደ ዋናው ሀሳቤ በመጣልሽ ይሻላል። ይሄ በአጠቃላይ ፎልስ አኩዚሽን ነው። ይሄ መወንጀል ነው። ያለውን ነገር በተጨባጭ ያለውን ነገር ምንድን ነው የሚባለው ጅራፍ ራሱ ገርፎች አይነት ነገር ሊሆን አይገባም። ሲጀመር በአጠቃላይ በዳዋ ዞን ላይ የተከሰተ የነበረው ነገር ምንድን ነው? የዚህ አካባቢ አርብቶ አደር ህዝብ ነው። በግጦሽ በአንዳንድ ነገር ግጭት ሲነሳ ይችል ነበር። ያ በአካባቢ የሚፈታበት ሁኔታ ነበር። በአሁን ሰዓት ግን እየተፈጠረ ያለው ነገር ምንድን ነው? ይሄ ክልል በአጓረባች አካባቢ ያሉት ማህበረሰብ አብሮ እንዳይኖሩ ሰላም እንዳይሆኑ የተደረገ ትልቅ እንቅስቃሴ ነው ያለው። አንድም ቀበሌ ላራገጥልሽ እወዳለሁ፣ የኢትዮጵያ ሶማሌ ማህበረሰብ ወይሻ ዘልቆ ገብቶ ኦሮሚያ ላይ የፈጠረው ማህበረሰብ ንጹሃን ላይ የፈጠረው ነገር የለም። እያንዳንዱ ቀበሌዎች ላይ ዘልቆ ገብቶ ነው ንጹሃን ላይ ጥቃት ሲያደርጉ የነበሩት።
ማነው?
ሌላው ቀርቶ ጭካኔ የተሞላው የታጠቁ ኃይሎች በኦሮሚያ በኩል የመጡ ኃይሎች ናቸው ጥቃት ሲፈጽሙ የነበረ ጸረ ህዝብ ድርጊቶች ነበር ሲፈጸም የነበረ።
የት ቦታ ተጨባጭ እያደረጉልኝ? አቤት ተጨባጭ ያርጉት።
ለምሳሌ አሁን በሞያሌ ወረዳ ላይ ብቻ በጫሙቅ፣ መለብ፣ ኤልጎ፣ ራሮ፣ ከጀዋ በዚህ ወረዳ ብቻ ዘልቆ ገብቶ ንጹሃንን ጨፍጭፎ አቃጥለው ከተማ ሙሉ መሰረተ ልማት የሚባል ነገር አጥፍቶ የዲያስፖራ ኢንቨስትመንት የሰሩት በአጠቃላይ አውድሞ የሄዱበት ሁኔታ አለ።
ማን ናቸው?
ጭካኔ የተሞላበት ሁኔታ። ጉደት ወረዳም ልምጣለሽ፣ ኤልሲብ፣ ሚኒ፣ ሮባ፣ ቢረዲማ፣ ቢረዲሞ፣ መልካ፣ ከጉባ ዛሬውን ዋጭ ሊያልፉ ራሱ ወረዳና ጥቃት ያደረጉበት ሁኔታ አለ።
ማን ነው ይሄን የሚያደርገው?
ፌደራል መንግስትም የሚመለከተው ሚኒስቴር መስሪያ ቤት፣ መከላከያ፣ የእኛም የኢትዮጵያ ሶማሌ ክልል ከፍተኛ አመራር ባሉበት ቦታ ይሄ ነገር ተገምግሞ አንድም ወረዳ በኢትዮጵያ ሶማሌ በኩል ተላልፎ ሄዶ እዛ እንትን ያለበት ነገር የለም። ሌላው ቀርቶ ሰሞኑን ወደ 120 ኬትም በመኪና ጭነው ለዚህ ጥቃት ህዝብ ለማስጨፍጨፍ ሲያመጡ ተገልብጦ ነው። ሌላው ቀርቶ እርስ በርስ ባለመታወቃቸው ኬትም እየመጡ እየተፋጁ ነው ያሉ ባለመታወቅ።
አቶ ኢድሪስ
ረሰና ማይል መጥቶ ይህን ጥቃት ህዝብ ላይ ንጹሃን ህዝብ ላይ ችግር እየፈጠረ እንደሆነ ማንም ያወቀው ሀገር ያወቀው ነው።
አሁን ለምሳሌ ስለ ዘረዘሯቸው ግድያዎች፣ በእሳት ማቃጠል፣ ንብረት ማውደም እገሌ የእገሌ ጦር ነው ይሄንን ያደረገው፣ ኦፒዲኦ ነው፣ ህዝቡ ነው ይሄንን የሚያደርገው፣ ማን ነው ያደረገው?
ይሄን ነገር ያደረገው
ህዝቡ ሰላሙን ተቀብሎ አርፎ በተቀመጠበት፣ ምክንያቱም የኢትዮጵያ ሶማሌ ህዝብ ከማንም በላይ ሰላምን የሚያውቅ ነው። የሰላምን እጦት በትክክል የተቀጣበት ነው። ጸረ ሰላም ነው ተብሎ በክልል ሌቨል ተፈርጆ በዚህ ተስማምተን አርፎ በተቀመጠበት ሰዓት ተደራጅቶ ራሱን ለጥቃት ራሱ ተዘጋጅቶ ነው ህዝቡ ልጅ ያጠቃለሁ።
ማን
ትክክለኛ ኦነግ የጃዋር በተለይ ለጃዋር ተላላኪ የሆኑ ተደራጅቶ ነው በሲስተም ውስጥ ያሉ። ይሄ ነው በህዝቡ ላይ ጥቃት እየፈጠረ ያለው።
እሺ፣ ኦሮሚያ ክልል ውስጥ ተደራጅቶ የሚንቀሳቀሰው ኦነግ ነው ብለዋል። የክልሉ ሰዎች እየተገደልን ነው የሚሉት ደግሞ አልሱና የተባለ ሶማሊያ ውስጥ የሚንቀሳቀስ የሶማሊያ ሪፐብሊክ ውስጥ የሚንቀሳቀስ ከሶማሌ መንግስት ትዕዛዝ እቀበላለሁ የሚል ነው ብለዋል። ይሄንን የኦሮሚያ ኮሚኒኬሽንስ ቃል አቀባይ አስጨርሱኝ
ሪፈረንስ አርጎ ኤልሽ አዳም ሪፈረንስ አርጎ ራሱ የሚያቀርበው ነገር በጣም የሚያሳዝን ነው። ማህበራዊ ሚዲያ ላይ የሚቀመጠውን ነገር ነው ሪፈረንስ እየተደረገ ያለው። አይቼዋለሁ፣ በፌስቡክ በራሱ ፔጁ ላይ ያስቀመጠውን እኮ አይቼዋለሁ።
ማ
ሶማሊና ሶማሊያ ብሎ እንደ ሀገር ሉዓላ አውቆ ራሱ ያስቀመጠበት ሁኔታ አለ። ሲጀመር አንድ ሶማሌ የታጠቀ ኃይል አልፎ ሲገባ የኢትዮጵያ መከላከያ ሰራዊትና ድንበር የሚጠብቀው የት ነው ያለው?
እሱን እንግዲህ
የሶማሊያስ መንግስት መጥቶ ወታደር መጥቶ እዚህ ህዝብ ላይ ጥቃት ሲያደርግ ይሄ ከምን አንጻር ነው? ምን አይነት አገላለጽ ነው? ከአንድ የኢትዮጵያ የክልል ከፍተኛ አመራር እንዲህ አይነት አገላለጽ ይገለጻል ወይ? ይሄን ነው ሪፈረንስ እያረግሻለሁ። ሲገርመው ደግሞ ፎቶሾፕ ነው፣ ታወቀ ነው እኮ።
አቶ ኢድሪስ በየቦታው በጎፋ በሞያሌ በጭናክሰን የምናነጋግራቸው ነዋሪዎች፣ አርብቶ አደሮች ሰው ሞተብን፣ በየቀኑ 10 ሰው 12 ሰው ከዛ በላይ ነው የሚሞተው እና ሰሞኑንም ባለስልጣን እንደሞተ የኦሮሚያ ክልል ባለስልጣን እንደሞተ ነው የሚሉት። ምንድን ነው እነኚህ ከሶማሊያ ሪፐብሊክ የሚመጡ አቶ አዲሱ አረጋ በፌስቡካቸው ላይ ያደረጉትን ብቻ አይደለም
ሹና ከሪያልሽው የግለሰብ አሁንም ውደት ውስጥ መልካዲ ነው። ቤቱን ያቃጠሉት ሰውዬ ነው አለ በህይወት። ስልኩን ሰጥቼሽ ልታገኝ የምችው ግለሰብ ነው። የሀገራችን ድንበር ይህን ያህል ክፍት ነው እንዴ? የታጠቀ ኃይል ከሶማሊያ መጥቶ የሚያጠቀው
እሱን? እንግዲህ እሱን የፌዴራል መንግስትም እንደ አንድ ኃላፊነት ያለው መንግስት የፌዴራል መንግስትም ይጠየቃል። ምክንያቱም አሁን የሌላ የሶማሊያ ሪፐብሊክ ኃይሎች ገብተው የኢትዮጵያ ዜጎችን እያጠቁ ነው የሚለው ወሬ መጣራት አለበት። የእርሶ ክልል ኃላፊ የሚሆነው ልዩ ፖሊስ ለሚባለው በፌደራል ኃይል ይታገዛል ለሚባለው ፋሬን
ነው የሚነግርሽ? ማን ነው የሚነግርሽ? ማን ነው የምታዳምጪው?
ዜጎች ህዝብ ነው የምናነጋግረው።
ነገር ነው ለም ክሬዲቢሊቲ ያለውን ነገር ለምንድን ነው
በየዕለቱ እርሶ የአዲሱ አረጋን ኢንተርቪው በእኛ ዜና ላይ ከሰሙ የአርብቶ አደሮቹን የአርሶ አደሮቹን ስሞታ አልሰሙም እንዴ?
ፋብሪኬትር ነው። ከሰላሙ በኋላ እኮ ሰው እኮ ራሱን እኮ መከላከል ላይ ነው የነበረው እኮ።
አንድ ሁለት ጥያቄ ልጠይቆት። ጠቅለል አድርገው በጀዋርና በኦነግ ይመራል ያሉት ኃይል ተደራጅቶ መሳሪያ ኖሮት ከመቼ ጀምሮ የትኞቹ የሶማሌ ክልል ውስጥ ገብቶ ስንት ሰው እንደገደለ እስቲ ጠቅለል አድርገው ይንገሩኝ።
እንግዲህ የላለፉት 2 ዓመት በኢትዮጵያ የነበረው ሁኔታ የታወቀ ነው።
ምንድን ነው
ሰዓት እነ ጀዋርና ኦነግና የእሱን ሀሳብ የሚደግፉ ሲያራሙድ የነበሩት ሀገሪቷ ሲፈጽሙ የነበረውና ምን ያህል ችግር እንደተፈጠሩ ግልጽ ነው። ከዚህ አንጻር የሶማሌ ክልል የኢትዮጵያ ሶማሌ ክልል ህዝብ እና መንግስት የነበረው ሮልና የሀገሪቷን ሉዓላዊነት ከማስጠበቅና ሲስተሙ ፌዴራሊዝምና ህገ መንግስቱን ዲፌንድ ከማድረግ የተሰራውን ነገር ሲሰራ የነበረው እስከ ውጭ የነበረው ቆሞ ዘብ ሲቆምበት የነበረው። ከዚህ አንጻር ጆሀር ምንድን ነው ሲያስተላልፍ የነበረው ነገር? አንደኛ ትልቁ እንቅፋት የሆኑት እነዚህ ናቸው።
ጥያቄን አልመለሱልኝ።
ልመጣልሽ ነው።
እሺ፣
ከዚህ አንጻር ያሰቡት ዋናው አላማ ኢትዮጵያን ለማተራመስ ዋናው እዚህ አካባቢ ችግር መፍጠር የሚቻለው አርብቶ አደሩ አካባቢ ያለው ቦርደሩ ላይ ነው ከሚል አንጻር እዛ ጋር ስትራቴጂ የተወሰደ ነገር ነው። እዛ ጋር ነው ህዝቡን ለማጋጨት የሚሞክረው።
አሁን
ህዝቡ ግን ያውቋል ይህን ነገር።
ጥያቄን አልመለሱም። የጠየቅኩት ጥያቄ ከመቼ ጀምሮ ነው ይሄ በኦነግ እንዲሁም በጀዋር ታጠቀ ያሉት ኃይል የታጠቀ ወታደር መጥቶ የሶማሌን ክልል የመታው? በኦሮሚያ በኩል ሰሞኑን ስንዘግብ ኖረናል። ከመቼ ጀምሮ ነው ጥቃት የጀመረው? ስንት ሰው ሞተ? የት ቦታ ሞተ?
እሱ ነው ያው ኮምፓይል ሆነ በሌላ ጊዜም ትልልሻለሁ። ይሄ ነገር ግን
እንዴት አያውቁም? ይሄ ኃይል ይሄን ሁሉ ቤት አቃጠለ፣ አሰቃቂ ግድያ ፈጸመ የሚሉት ኃይል እስካሁን የተጠናቀረ የሞተውን የሶማሌ ክልል ህዝብ ቁጥር ሊነግሩኝ አይገባም እንዴ አቶ ኢድሪስ?
እሱም ልነግራችሁ ይችላለሁ። ይሄ ግን ያለው የተደራጀ ኃይል ነው። በቃ ምንም ጥርጥር የለውም። ታጥቆ ህዝብ ለመፍጀት ንጹሃንን ለመፍጀት የመጣ ኃይል ነው።
እንግዲህ ከኦሮሚያ በኩል እኛ የምንሰማው ካለፉት ሁለት ሳምንታት ጀምሮ እያየለ ነው የመጣው። ኢፒአርዲኤፍ ስልጣን ከያዘ ጊዜ ጀምሮ ሶማሌ ክልልና ኦሮሚያ መካከል ግጭት ይካሄዳል። በ97 ዓ.ም ደግሞ ሬፈረንደም ተካሂዶ ተስማምተው ተለያይተዋል። አሁን ግን እያየለ መጥቷል ይሄ ጥቃትና በየቦታው ባለፈው በጭናክሰን፣ በባሌ ጎፋ በሚባል አካባቢ በተለያዩ ቦታዎች ሰዎች ይገደላሉ። በተጨባጭ ከሶማሌ ክልል የተገደሉትን ሰዎች ይሄ የታጠቀ ኃይል ገብቶ ገደለ የሚሉትን እንዲያስረዱኝ ፈልጌ ነው።
አሁን በቁጥር በአሃዝ እንድነግርሽ ካልሆነ በስተቀር ያለውን ሁኔታ በደንብ ገልጬልሻለሁ። ማንም ሄዶ እንገደል የለም። መጥቶ ነው መከላከል ስራ ነው ስራ የነበረው። የሚያሳየው ከሌላ አካባቢ ተሰባስቦ መኪና ተገልብጦ እኮ ሰው እያለቀ ነው።
ምን አይነት መሳሪያ የያዙ ናቸው እነዚህ የተሰባሰቡ ሶማሌ ላይ ጥቃት የሚከፍቱት? ምን አይነት
መሳሪያ ነው የያዙት? ምን አይነት በቃ የተደራጁ ዝግጁ የሆኑ ብዙ ጊዜ ሲዘጋጅ ሰው ሰላም ነው ብሎ ቁጭ ባለበት ተዘጋጅቶ ለማጥቃት የመጡ ትላልቅ መሳሪያ ሳጋ ሲጠቀሙ ነበር የሚለው በሌላ እንትን ልነግርሽ እችላለሁ። ያለው ሪያሊቲ ይሄ ነው። በሁሉም ቦታ ነው የምልሽ።
የኦሮሞ ነጻነት ግንባር ለመሆናቸው ምን ማስረጃ አሉት?
እሱ መታቂው ተቀመጡ ተቱ በድርጊታቸው ይታወቃል ነው። ይሄ በቃ የጸረ ሰላም ያላቸው ድርጊትና አስተሳሰብ እንደሆነ ምንም ጥርጥር የለው፣ ምንም ጥርጥር የለው።
የማረካችሁት ሰው አለ?
አለ። ከነ ማስረጃው በተጨባጭ ከመርሰቤት ከኬንያ መጥቶ ተደራጅተው መጥቶ ህዝቡን ለማጥቃት የመጡ የተያዙ ከነ እንትናቸው አለ። በዚህ ላይ ደግሞ ግጭት ከዚህ በፊት ነበረ። የነበረው ግን በአርብቶ አደር ሌቭል ላይ ነበረ እንትን ነው። ወዲያውኑ ከግጦሽና ከዋጋ የተነሳ ነው። ያ በአካባቢ የሚፈታ ነገር ነበር። 97ቱ ሪፈረንደም ከማንም በላይ የኢትዮጵያ ሶማሌ ህዝብ ያከብሯል። ወደፊትም ለተግባሩም እየሰራ ነው። አሁንም ይሄድበታል። ምንም ከዚህ ጋር የሚገናኝ ነገር የለም።
አቶ ኢድሪስ ግን አሁንም ቢሆን ከኦሮሚያ ገበሬዎች ከኦሮሚያ አርብቶ አደሮችም የሚሰማው አሁን የህዝብ ለህዝብ ግጭት የለም። የሶማሌ ህዝብ ራሱ አጎራባች ያለው አሁን ለምሳሌ በሜሶ ያለው ህዝብ ልዩ ኃይል ነው፣ ዘመናዊ መሳሪያ የታጠቀ ነው። እኛ ግን በበኩላችን ያለንን መሳሪያ ከብት የምናግድበትን መሳሪያ ይዘን ነው ተጠራርተን ክልላችንን እየተከላከልን ያለ ነው። የደረሰን ሰው የለም ነው የሚሉት።
ይኸውልሽ ቀላሉ ነገር ማህበረሰቡ ላልሽው ግለሰቦችን ባናገርሹ መንገድ ልታናግር የአምላቸውን ቦታዎች እንዳለ ደውለሽ ማግኘት ትችያለሽ። ህዝብ ለህዝብ ሰላም ነው። አሁንም ሰላም ነው። ወደፊትም ሰላም ይሆናል። ምንም ጥርጥር የለው። በከፍተኛ አመራር እየተሰራ ያለውን ስራ ለማደናቀፍ አገሪቷን ለመበጥበጥ የተዘጋጀ ኃይል ይሄ ነው ችግር እየፈጠረ ያለው፣ ጥቃትም እየፈጠነ ያለው። ጥሩ። በእናንተ በኩልም ማህበረሰቡ ወርዳችሁ አሁን ግለሰቦች ደውለው እንዲያሉን ነው እንዲያላችሁ ነው ይሄ የምትሉትን ነገር በዚህ በኩል ያለውን ደግሞ በእኛ በኩል ያለውን ደግሞ ማህበረሰብ ራሱን ዲፌንስ እያደረገ እንደነበረና የሚለውን ነገር ራሱ ያስረዳቸዋል። በቆሰለ የተቃጠለ ቤቱ የተቃጠለ ከተማ የወደመ ከተማ ውስጥ የተቀመጡ ሰዎች አሉ። ስለዚህ እነዚህ ደውላችሁ ማግኘት ትችላላችሁ።
ከእርሶ እንግዲህ የምጠይቀው ምንድን ነው፣ እስካሁን የኦሮምኛ ክፍል ጥሪ ያገኛል ከኦሮሚያ ክልል። ስለዚህ እርሶ አሁን እንደገና ቀጠሮ እናርግና ቤታቸው ተቃጠለ፣ አሁን እርሶ ባሉት በኦነግ ተወረርኩ የሚለውን ኃይል
የኦነግ አመለካከትና አስተሳሰብ ያላቸው አላማ የሚያራምዱ ናቸው። አስተሳሰብ ነው በቃ። ፌዴራሊዝምን፣ ህገ መንግስቱን፣ ሀገሪቷ ሰላም እንዳትሆን ህዝቡ ሰላም እንዲሆን የማሸበር ስራ የሚሰሩ አካላቶች ናቸው። ግልጽ ነው እኮ አቅጣጫ የተሰጠ በሳምንት በወር ተከፋፍሎ እኮ ጆሃር በግልጽ እኮ ሲያስቀምጥ ነበር። እዚህ ደረሱ፣ እዚህ ሆነን፣ እዚህ ሆነን እየተባሉ ይሄ አቅጣጫ የሚወርድላቸው ነው። ተቀመጡ፣ ተነሱ የሚባሉ
አቶ ኢድሪስ የተምታታ ነገር ነው አሁን የነገሩኝ። ቅድም የኦነግ ኃይል ናቸው ነው ያሉት። አስተሳሰብ እንግዲህ ከሆነ ኦሮሞ
አስተሳሰብ የሚያራምዱ ክቱን ያላቸው ያንን እየተገበሩ ያሉት ጸረ ሰላም ኃይሎች ናቸው ነው።
ያ ማለት እንግዲህ እኛ ስናነጋግር የቆየ ነው የኦፒዲኦ የወረዳና የዞን ባለስልጣናትንም ስለሆነ እነኚህም ሰዎች የኦነግ አስተሳሰብ አላቸው ማለት ነው።
አመራሩን አላልኩም። ድርጊት የሚፈጽመው አመራር ሳይሆን የታጠቀ ኃይል ነው። አመራር ታጠቀ
አመራር እየተገደለ ነው እኮ። ዛሬ እኮ መጀመሪያ ጥያቄን ያነሳ ሁሎት በተገደሉ ሰውዬ ስም እኮ ነው። አቶ ሳላድ መሐመድ የተባሉ ተገደሉ።
የተነገረሽ መረጃ ምን ያህል እውነት ነው እኮ?
እኔ አሁን መረጃ ላይ ቆሜ ነው የማነጋግሮት። ላለፉት 10 ቀናት በተከታታይ እዚህ አካባቢ ጉጂ ድረስ የሞቱ ሰዎች ከሞያሌ እስከ ጉጂ እስከ ጎፋ እስከ ጭናቅሰን ያሉትን ስንዘግብ ነበር። በየቀኑ 10 ሰው፣ 12 ሰው፣ 9 ሰው ሞተ ነው የሚባለው። ይሄንን እንግዲህ ዝም ብለን ጆሮ ዳባ ልበስ ብለን መቀመጥ አንችልም። በየዕለቱ ደግሞ ለእርሶ መስሪያ ቤት ስንደውል ነበረ፣ ለሶማሌ ክልል፣ ለራሳቸው ለፕሬዚደንቱ ሳይቀር
ወደ እኔ አልደወላችሁም፣
ለፕሬዚደንቱ ሳይቀር ስንደውል ነበርና አሁን እርሶ ደውለው ለማነጋገር ፈቃደኛ ስለሆኑ በጣም ነው የምናመሰግነው። እርሶም ደግሞ ይቅረቡና ከአቶ አዲሱ አረጋ ጋራ እናወያያችሁ።
በጣም ጥሩ። ይሄ ዋናው ለአንድ ሀገር ሰላምና ለሕዝብ እድገት ነው ሁላችንም እየሰራን ያለው። አንድ ሀገር ነው ያለን። ከዚህ አንጻር ምንም ችግር የለም። እንደ ሁለቱም ክልሎች መንግስት በሁለቱም በኩል የገመገም ነው ይሄ ነገር የሰላሙን እንቅፋት የሆኑትን ግለሰቦች ወደ ፍርድ እንዲመጡ ሁለታችንም የምንሰራበት አካሄድ ስላለ ባላንስድ በሆነ መንገድ ይህን ነገር ለህዝብ ብታደርሱ።
ባላንስድ ለመሆኑ በየጊዜው ከኦሮሚያ ኢንተርቪው በሰራን ቁጥር የእናንተን መንግስት መልስ ፍለጋ በየጊዜው እንደውላለን። በምንደውልበት ጊዜ ደግሞ እንዘግባለን። እንዲደውለን አላገኘንም። አሁን እርስዎ ለመነጋገር ፈቃደኛ ኖት? ስለዚህ መቼ ልደውልሎት ከአቶ አዲሱ አረጋ ጋር እንዲቀርቡ?
በጣም ጥሩ። ጊዜን አይቼ በሚመቸኝ ጊዜ እነግራችኋለሁ።
በጣም ነው የማመሰግነው። የሶማሌ ብሔራዊ ክልል መንግስት
በጣም አመሰግናለሁ። እንኳን አደረሳችሁ ለአዲሱ ዓመት 2010። ሁላችንም ለመላው ኢትዮጵያ በውጭም በሀገሩ ስለሚኖሩ እንኳን አደረሳችሁ።
እሺ፣ አመሰግናለሁ አቶ ኢድሪስ እስማኤል።
ትዝታ የኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊን አቶ አዲሱ አረጋንም ዛሬ አግኝታ አነጋግራ ነበር። የሶማሌ ክልሉ አቻቸው አቶ ኢድሪስ ኢስማኤል የሰነዘሯቸውን ሐሳቦችና ሌሎችም የሰሞኑን ችግሮች አንስታላቸው ነበር። ያዳምጡት።
ጤና ይስጥልኝ አቶ አዲሱ።
ጤና ይስጥልኝ። ትዝታ እንዴት ነሽ?
እግዚአብሔር ይመስገን በጣም ደህና ነኝ።
እግዚአብሔር ይመስገን እኔም ሰላም ነኝ።
ስለ ትብብሮ በጣም አመሰግናለሁ።
እሺ፣ እኔም አመሰግናለሁ። ችግር የለም።
ፌስቡክ ላይ ወጣ ስለተባለው የእርሶ ጽሁፍ በቅድሚያ ልጠይቁት። ኦሮሚያ ውስጥ ገብተው የሚዋጉት የሶማሊያ ሪፐብሊክ ተዋጊዎች ናቸው የሚል እንደውም በሻለቃ ደረጃ ያሉ ወታደሮች እንደሆኑና የመታወቂያ ካርዳቸው ጭምር ፌስቡኮ ላይ እንደለጠፉ ነው የሚነገረውና ይሄ እውነት ነው?
አዎ፣ በመጀመሪያ ደረጃ የኦሮሚያና የኢትዮጵያ ሶማሌ አዋሳኝ አካባቢ እየሆነ ያለው ነገር ትክክለኛው ጉዳይ ምንድን ነው የሚለውን በደንብ ህዝባችን መጨበጥ አለበት። አንዳንድ ሁኔታዎች ላይ ህዝቡ ከህዝብ የተጋጨ አስመስሎ የማቅረብ የተሳሳቱ ሁኔታዎች አሉ። ይሄ ትክክለኛ እንዳልሆነ በደንብ ሊሰመርበት ይገባል። ሚዲያው ይህንንም አበክሮ ድምጻችንን ለህዝቡ ሊያደርስ ይገባል። የኦሮሞና የሶማሌ ህዝብ ለረጅም ዘመናት በፍቅር በአብሮነት በወንድማማችነት የኖረ ህዝብ ነው። አንዱ የሌላውን ቋንቋ የሚናገር ተመሳሳይ ስነ ልቦናና የአኗኗር ሁኔታ ያላቸው ህዝቦች እንደሆኑ አሁንም በሁለቱ ህዝቦች መካከል ምንም ቅራኔ እንደሌለ ሊታወቅ ይገባል። አንዱ መሰረታዊ ጭብጥ ይሄ ነው። ሁለተኛው ነገር ኦሮሚያና በሶማሌ አዋሳኝ አካባቢዎች ላይ እየደረሰ ያለው ጉዳትን በሚመለከት የአስተዳደር ወሰን ጉዳይን አስመስሎ የማቅረብ ሁኔታዎች አሉ ማለት ነው። በእርግጥ ከዚህ በፊት የሁለቱ ክልሎች ያስተዳደር ወሰን ቦታዎች በአግባቡ ካለመካለላቸው ጋር ተያይዞ የግጭት መነሻ ቦታዎች እንደነበሩ ይታወቃል። ይህንን የኦሮሚያ ብሔራዊ ክልላዊ መንግስት የአስተዳደር ወሰን ቦታዎች የግጭት መነሻ ቦታዎች መሆን የለባቸውም፣ የህዝቦች ወንድማማችነት የሚረጋገጥበት የልማት ማዕከላት መሆን መቻል አለባቸው የሚል አቋም ወስዶ ከፌዴራል መንግስትና ከአጎራባች ክልሎች መንግስታት ጋር በመነጋገር የአስተዳደር ወሰን ጉዳዮችን እልባት ሰጥቷል። በዚህም ሂደት ከቤኒሻንጉል ጉሙዝ፣ ከጋምቤላ፣ ከአማራ፣ ከደቡብ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስታት ጋር ያሉ ጉዳዮችን ህብረተሰቡን በማሳተፍ ከክልል መንግስታትና ከወንድም ህዝቦች ጋር በመቀራረብና በመነጋገር ፈጥቷል። ከኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ጋር የተያያዘው የ1997 የተካሄደው ህዝበ ውሳኔ በቶሎ መሬት ላይ ወርዶ ተግባራዊ ካለመደረጉ ጋር ተያይዞ እነዚህ አስተዳደር ወሰን ቦታዎች የግጭት መነሻ ሆነው ስለቆዩ የ1997 ሪፈረንደም ተግባራዊ እንዲደረግ የሚል ስምምነት ተፈራርመን በተግባር ገብተናል። ስለዚህ ከአስተዳደር ወሰን ጋር የነበሩንን ውዝግቦች ፈተናል ማለት ነው። ከዛ ባለፈ መሬት ላይ አውርደን ከ75% እስከ 80% የሚደርሱ ውዝግብ የነበረባቸው ቀበሌዎችን የማካለል ስራ አጠናቀን ይሄንበት ሁኔታ ነው።
አቶ አዲሱ፣ የሶማሌ ክልል የኮሙኒኬሽንስ ኃላፊ አቶ ኢድሪስን ትላንትና አነጋግረን ነበረ። እኛ ራሳችንን እየተከላከልን ነው፣ ወረራ ነው የተካሄደብን ነው የሚሉት። ማን ነው የወረራችሁ? ከኦሮሚያ መንግስት ነው ወይ ወረራ የተቃጣባችሁ? ከኦሮሚያ ክልላዊ መንግስት ነው ወይ ስንል፣ አይ አይደለም፣ በጀዋርና በኦሮሞ ነጻነት ግንባር የተቀሰቀሱ ኃይሎች ናቸው የሚወጉን ነው የሚሉት። እርስዎ እንዴት ይገልጹታል? ምንድን ነው የሆነው? በየዕለቱ 10 ሰው ሞተ፣ 12 ሰው ሞተ፣ ከኦሮሚያ በኩል ስንዘግብ ቆይተናል። ለመጀመሪያ ጊዜ ነው አቶ ኢድሪስ ትላንትና በሶማሌ ክልል በኩል ያለውን አመለካከት የሰጡን። ወረራ እየተከላከልን ነው የሚሉት እና ተጨባጭ ሀሳቡን ይስጡኝ። ምንድን ነው የሆነው?
እየሆነ ያለው አቶ ኢድሪስ እንዳሉት ሳይሆን ከኢትዮጵያ ሶማሌ የሚነሱ አንደኛ የሶማሌ ክልል ልዩ ፖሊስ አባላት የኦሮሚያን የአስተዳደር ወሰን እየጣሱ ሰላማዊ ዜጎች ላይ ጥቃት እየፈጸሙ ነው የነበረው፣ አሁንም እያካሄዱ ያሉበት ሁኔታ ነው ያለው። በዚህ ማስረጃ ማን ነው? በየአካባቢው ያለው ህዝብ መቼም አይዋሽም፣ የኦሮሞ ሰፊ ህዝብ ሊገልጽ ይችላል። ይሄ ደግሞ የሶማሌ አስተዳደር ወሰን ተወረናል የሚሉ ከሆነ ቁምቢ የሶማሌ አስተዳደር ወሰን ነው ወይ? ቁምቢ ከተማ ድረስ እየመጡ ነው የልዩ ፖሊስ ኃይሎች። ሜሶ ከተማ ድረስ እየመጡ ነው። ሞያሌ ወረዳ ጫሙክ ድረስ እየመጡ ነው እና ይህን ነገር እያደረሱ የነበረው። ይሄ በእኛ በኩል ተጨባጭ አይደለም፣ ተቀባይነት የሌለው ጉዳይ ነው። እኛ ወረራ ስለመካሄዱ ህዝቡም ደግሞ ራሱን በመከላከል ባደረገው ሂደት ውስጥ የልዩ ፖሊስ አባላትን የሶማሌ ክልል የሚሊሻ አባላትን ቁጥጥር ስር አውሎ በተጨባጭ ለማንም ማሳየት የሚችለው አቶ ኢድሪስም ራሱ መጥቶ ማየትና ማረጋገጥ የሚችለውን ነገር ማሳየት ይቻላል ማለት ነው። እንደ ኦሮሚያ ብሔራዊ ክልላዊ መንግስት ኦኤልኤፍ የሚባል ኃይል ታጥቆ እንቅስቃሴ የሚያደርግበት አንድም ቀበሌ ኦሮሚያ ክልል ውስጥ የለም። እና በእኛ በኩል በእነዚህ ኃይሎች ቅድም በጠቀስኳቸው ኃይሎች የተደረገውን ህዝብ ላይ የደረሰውን ጥቃት በማስረጃ በዝርዝር ማቅረብ እንችላለን። ዝርዝሩን ደግሞ የሚያጠና ቡድንም ችግሮች ወደ ተከሰቱበት አካባቢዎች ልከናል። ይህንን በዝርዝር ለህዝባችን ወደፊት የምናሳውቅ ይሆናል። ኦኤልኤፍ ጀዋር የሚለው ነገር ካለ እሱ ማስረጃውን አቅርቦ ዲፌንድ ማድረግ ይችላል። ተጨባጭና እውነታው ግን ምንም የተደረገ ወረራ የለም። የኦሮሞ ህዝብ በጣም ሰላማዊ ህዝብ ነው። የኦሮሚያ ብሔራዊ ክልላዊ መንግስት በህዝቦች ወንድማማችነት በጽኑ የሚያምን መንግስት ነው። አንድም ሰው አንድም ኦሮሞ በቀዩ መሞት የለበትም ብሎ እንደሚያምን ሁሉ የኢትዮጵያ ሶማሌ ዜጋም ወንድም ህዝብ እንደመሆኑ መጠን መሞት የለበትም ብሎ የሚያምን ኃላፊነት የሚሰማው መንግስት ነው። ከዚህ በመነሳት በመንግስት በኩልም የሚደረግ የመውረር ነገር በፍጹም የለም፣ ሊኖርም ሊታሰብም አይችልም። እንደገና ደግሞ የታጠቁ ኃይሎች ናቸው ተብሎ የሚፈረጁ አካላት በፍጹም ኦሮሚያ ውስጥ አንድም ትጥቅ ይዞ የሚንቀሳቀስ አካል በኦሮሚያ ብሔራዊ ክልላዊ መንግስት ውስጥ የለም። አለ ከተባለ ማስረጃው ቀርቦ ልንነጋገር እንችላለን። እንደገና ደግሞ ባለፈው ጫሙክ ላይ ሞያሌ ላይ በተፈጸመው ጥቃት የተሳተፉ በህዝቡ ተሳትፎ የተያዙ ሹኔ ኬሮ አብዲ የሚባል ሰው የሶማሌ ናሽናል አርሚ ማለት ነው፣ የሞቃዲሾ ሶማሌ ናሽናል አርሚ መታወቂያ የያዘ ሰው ተይዞ ነው ያለው ማለት ነው። አሁን በኦሮሚያ ጸጥታ አካላት እጅ ላይ ነው ያለው። እሱ በደንብ ቢቴሉ ተጣርቶ ወደፊት የሚታወቅ ነው የሚሆነው።
አቶ ኢድሪስ እንግዲህ አስተባብለዋል፣ እኚህ በፌስቡክ ላይ ወጡ የተባለውን ከሶማሌ ሪፐብሊክ መታወቂያ ይዘው ተገኙ በውጊያው ላይ ስለተባሉ ሰው ፎቶሻፕድ የተደረገ ነው ብለው ትላንት በቃለ ምልልስ ሰጥተውኛል። እዚች ላይ አጭር መልስ ይስጡኝ።
ምንም ፎቶሾፕ የተደረገ አይደለም። አቶ ኢድሪስ ራሱ መጥቶ በእኛ ቁጥጥር ስር ነው ያለው። አቶ ሹሜኬሮ አቢ የሚባለው መጥቶ አይቶ ማረጋገጥ ይችላል። የሚዲያ ሰዎችም መጥቶ ማረጋገጥ ይችላሉ። ይህን ይባል።
አንድ ሌላ ጥያቄ የማቀርብልዎት በእንደዚህ ሁለት ክልሎች መካከል እንዲህ ውጊያ ሲካሄድና በየዕለቱ 10-12 ከዚያም በላይ ሰው ሲሞት ፌዴራል መንግስት ያወጣው መግለጫ የለም እኛ እስከምናውቀው ድረስ። እናንተ ለፌዴራል መንግስት አመልክታችኋል ወይ? ለኢትዮጵያ ፌዴራል መንግስት ሁለታችሁንም ለሚያስተዳድረው?
ያው ከዚህ በፊትም በአስተዳደር ወሰን ጋር ተያይዞ ባሉ አለመግባባቶች አመቱን በሙሉ ግጭቶች ሲፈጠሩ ነው የነበረው። ሰላማዊ ዜጎች ህይወት አካልና ንብረት ላይ ጉዳት ሲደርስ እንደ ስለነበረ የፌዴራል መንግስት ይህንን ጉዳይ በዝርዝር ያውቃል። በሰላማዊ ዜጎች ላይ ጉዳት እንዳይደርስ ከማድረግ አኳያ ከፍተኛ ሚና ሲጫወት ነው የነበረው። የፌዴራል መንግስቱ ስራ ያሉ ጸጥታ አስከባሪ አካላት የፌዴራል ፖሊስን ጨምሮ የመከላከያ ሰራዊቱ ሰላምን ከማስከበር በዚህ ግጭት ውስጥ የሚሳተፉ አካላትን ቁጥጥር ስር ከማድረግ ጀምሮ በርካታ ስራዎችን ሰራ ቆይቷል። ስለዚህ የፌዴራል መንግስት ማወቅ ብቻ ሳይሆን ክቡር የፌዴራል የመንግስት ኮሚኒኬሽን ጉዳዮች ሚኒስትር አቶ ነገሪ ሌንጮም በዚህ ጉዳይ ላይ የአዲስ አመት ዋዜማ ዕለት ይመስለኛል፣ ቀኑን እርግጠኛ ባልሆንም መግለጫ ሰጥተዋል። ስለዚህ የፌዴራል መንግስቱም በአግባቡ ያውቃል። አብረን ነው ስንሰራ የነበረው። አሁንም በደንብ አዌር ናቸው። የፌዴራል መንግስት የጸጥታ አካላት ፌዴራል ፖሊስም እንደገና ደግሞ የመከላከያ ሰራዊትም በአካባቢው አለ። ስለዚህ አሁን እየተደረገ ያለው እንቅስቃሴ በህዝቦች ላይ ጉዳት እንዳይደርስ በወደፊትም በቀጣይነትም ተጣርቶ በዚህ ሁኔታ ውስጥ ተሳታፊ የሆኑ አጥፊ አካላት በህግ የሚጠየቁ ከማድረግ አኳያ አብረውን እየሰሩ ያሉበት አግባብ ነው ያለው ማለት ነው።
በተደጋጋሚ ከተለያዩ የኦሮሚያ መንደሮች፣ ከተሞች የምናነጋግራቸው ሰዎች ከሶማሌ ህዝብ ጋር አጎራባች ከሆነ ማህበረሰብ ጋር ምንም ችግር የለንም፣ ልዩ ፖሊስ ግን በፌደራል ኃይል እየተደገፈ ነው መጥቶ የሚገለን የሚል ስሞታ አላቸው። ለእኛ የሚደርስልን የለም፣ እኛ መሳሪያ የለንም፣ ልዩ ፖሊስ ግን በፌደራል ኃይል በዘመናዊ መሳሪያ እየታገዘ ነው መጥቶ የሚገለን የሚል ስሞታ አላቸው። እዚህ ላይ መልስ ይስጡን።
እኔ እንደ ኦሮሚያ ብሔራዊ ክልላዊ መንግስት የምናምነው የመከላከያም ኃይል ሆነ የፌደራል ፖሊሱ የሁሉም ብሔር ብሔረሰቦች ተወካዮች ናቸው። ስለዚህ አንድ ኖግ ነው ሌሎች ላይ ጉዳት ያደርሳሉ የሚል እምነት የለንም ማለት ነው። ከሰራዊትም ውስጥም ሆነ ፌደራል ፖሊስ ውስጥ በግለሰብ ደረጃ በእንደዚህ አይነት እንቅስቃሴ የተሳተፉ አካላት ካሉ ጥቆማው መጥቶልን ከሚመለከተው አካል ጋር ተነጋግረን እነዚህ አካላት በግለሰብ ደረጃ በጥፋታቸው ተጠያቂ የሚሆኑበትን ሁኔታ ወደ ሕግ እንዲቀርቡ የማድረግ ስራ መስራት እንችላለን። ነገር ግን አሁን በተጨባጭ እስካሁን ባለንን ክትትል ማለት ነው የፌዴራል ፖሊስ የፌዴራል መንግስት ሰላም አስከባሪ አካላት አንዱን ወገን አግዘው አንዱን ወገን ላይ ጉዳት እንዲደርስ እያደረጉ ነው የሚለውን በመንግስት ደረጃ ለመቀበል ያስቸግረናል ማለት ነው።
ሰሞኑን በሚካሄደው የእርስ በርስ ውጊያ ስለሚጠፋው ሕይወት አቶ ነገሪ ሌንጮ ከተናገሩት ውጪ በተጨባጭ ፌዴራል መንግስት ምን እያደረገ ነው?
አንደኛውና መሰረታዊ ነገር ጥቃት የሚፈጽሙ አካላት ጥቃት በሚፈጽሙባቸው አካባቢዎች ላይ የሰዎች ህይወት አካልና ንብረት ላይ ጉዳት እንዳይደርስ የመከላከል ስራ ነው የሚሰራው ማለት ነው። ለዚህ የጸጥታ አካላትን አሰማርተዋል። ከዛ ባለፈ ደግሞ የቀሩ ጉዳዮች ማለት ነው አስተዳደር ወሰኖችን ከማካለል አኳያ ቀሪ ጉዳዮችን በቀጣይ ተነጋግረን የምንፈታ ነው የሚሆነው። እዚህ ጉዳይ ውስጥ የተሳተፉ አካላትን ተጣርተው እንደ የጥፋታችን ተጠያቂ የሚሆኑበትን ሁኔታ ለመጣራት ከኛ ጋር እንደሚሰሩ የምናምነው። ስለዚህ ስታን በተጨባጭ እያደረገ ያለው እንቅስቃሴ ይህን ይመስል።
አመሰግናለሁ አቶ አዲሱ፣ በጣም እግዜር ይስጥልኝ።
እኔም አመሰግናለሁ። እሺ።
በሌላ በኩል ደግሞ ለሶማሌ ክልሉ የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ኢድሪስ እስማኤል ክስ የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ቶሌራ አደባ ምላሽ ሰጥተዋል።
በዚህ ጦርነት ውስጥ የኦሮሞ ነጻነት ግንባር ምንም ተሳትፎ የለውም። የሶማሌ ክልል ቃል አቀባይ ኢድሪስ እስማኤል የሚናገረው ወያኔዎች በል ያሉትን ከእነሱ ምክር በመውሰድና በመታዘዝ ነው። የኦሮሞ ነጻነት ግንባር ምንም ተሳትፎ የለውም። የኦሮሞ ሕዝብ ነው እነዚህን ወራሪዎች ከራሱ ላይ በመከላከል ላይ ያለው እና ይሄ ፍጹም ውሸት መሆኑ ግልጽ ነው። ይህን ጦርነት ለረዥም ጊዜያት በዛ አካባቢ ሲካሄድ እንደነበረ ይታወቃል። የተለመደ ክሳቸውን በኦነግ ላይ የሚያቀርቡት ሌላ ዓላማ ለማስመሰል ወይንም ደግሞ የኦሮሞ ነጻነት ግንባር እየተዋጋ ነው በማለት ህጋዊ ለማድረግ የሚያደርጉት ጥረት ነው እንጂ የኦሮሞ ነጻነት ግንባር ሰራዊት በዛ አካባቢ የሚያደርገው ምንም አይነት እንቅስቃሴ የለም።
የኦሮሚያ ሚዲያ ኔትወርክ ዲሬክተር አቶ ጀዋር መሐመድም ለተሰማባቸው ውንጀላ የሚከተለውን ብለዋል።
እኔ እንግዲህ ማንም እንደሚያውቀው የኦሮሚያ ሚዲያ ኔትወርክ ዳይሬክተር ነኝ። እንደ ሚዲያ በዚህ በድንበር አካባቢ የሶማሌ ክልል ልዩ ፖሊስ የሚያደርገውን ወረራ ከዛሬ 3 ዓመት ከተቋቋምንበት ጀምሮ በመከታተል ስንዘግብ እና ስናጋልጥ ቆይተናል። በተለያዩ ጊዜ ውስጥ ጥቃት የሚወስደው ልዩ ፖሊስ መሆኑን በማያሻማ እና በማያከራክር መልኩ ከተገደሉና ከተያዙ ወታደሮች የተገኙ መታወቂያዎችና ሌሎች መረጃዎችን አቅርበናል። ይሄ አስቆጥቷቸው ከሆነ በእንጂ የኦሮሚያ ሚዲያ ኔትወርክ ምንም ጦር የለውም። በዛ አካባቢ እየተንቀሳቀሰ ያለ የተደራጀ ጦር የልዩ ፖሊስ ብቻ መሆኑን የኦሮሚያ መንግስት ቃል አቀባይ፣ የኦሮሚያ መንግስት ሚዲያዎች እንዲሁም ደግሞ የፌዴራል መንግስት በተደጋጋሚ የገለጹት ስለሆነ ከዛም አልፎ ራሱ ግጭቱ መፈታት አለበት ተብሎ ግጭት መኖሩን ታምኖ በመንግስት ደረጃ ግጭት መኖሩ ታምኖ ክልሎች ፕሬዚደንቶች መካከል የተደረገ ወደ ስምምነት የተገባበት እንደሆነ ነው። እዚህ ላይ መጨመር የምፈልገው በዚህ ግጭት ውስጥ በቀጥታ ህዝብ እያስፈጁ ያሉት የልዩ ፖሊስ የእነሱ አዛዥ የሆነው አብዲ ላይ ከእነሱ ጀርባ ደግሞ ያሉት የህወሀት ጀነራሎች ናቸው። ተጠያቂ መሆን ያለባቸው እነሱ ናቸው እንጂ ከኛ ወገን ሀቁ ከማጋለጥ በስተቀር እየሰራ ነው ምንም ነገር የለም።
በዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን።
ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተነጋገሩ። ስርጭታችንንም ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ሆን ዳት ሞቢ ኤምኦቢአይ ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ50 ደቂቃ ሆነ።
አስተናጋጆቻችሁ አዲሱ አበበና
እኔም ሰሎሞን አባተንን። ንጉሡ ታምሬ ፕሮግራሙን ይመራል። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ።
እና ተጠርጥረው ባለስልጣናት ተያዙ ስትሉ ስትዘግቡ ሰሞኑንም ሰምቼ ነበር። እንደገና ትናንትናም ስትዘግቡ ነበር። እና ለመሆኑ የሙስና የሚጠረጠሩት የአማራና የኦሮሞ ስም ነው የሚነሳው? እነሱ እናቶ አባይ ፀሐዬና እናቶ በረከት የእነሱ የመዘበሩት እነሱ ናቸው እንጂ ሌላው ምን ተያዘ ተብሎ በእነሱ ስም በቃ ሁሉም ተያዘ ተብሎ እንዲባል ነው? ለምንድን ነው የእነሱ ባለስልጣናት ታዲያ የማይነኩት?
አይዲዎች በሐሙስ ዕለት ባዘጋጃችሁት ዜና ላይ 2 ሰዎች 480 ሚሊዮን ብር ሰርቀው ወደ እስር ቤት መግባታቸውን ገልጻቸዋል። እኔ እንደው የምለው ይሄ ሁሉ ገንዘብ ሲሰረቅ ነው ምንም እንደው ምን አይነት አመራር ነው ያለው? እነኚህ ሰዎች መቼስ በአንድ ቀን በሁለት ቀን አለ ይሄን ገንዘብ የሚሰርቁት? ጊዜ ወስደው ነው ይሄን ያህል ገንዘብ የሚሰርቁት እንዴ? እንደው ምንም በቃ ከልካይ የለም ማለት ነው እንዴ? በጣም የሚገርም ነገር እኮ ነው። ኃላፊነት የጠፋበት ጊዜ እስቲ እንደው በጣም የሚገርም ነው። ወደፊትም ይሄን ነገር ተከታትላችሁ እንደምትዘግቡልን አምናለሁኝ። የዘውትር አድማጫችሁ ነኝ ከአትላንታ።
ቪዎች በመጀመሪያ የከበረ ሰላምታዬን አቀርባለሁ። መላኩ ሚሻ ነኝ ካለሁበት። አዲሱን አመት እንኳን አደረሳችሁ መልእክቴን ለማስተላለፍ ነው ለመላው የኢትዮጵያ ምንጭ በአጠቃላይ እንኳን ለአዲሱ አመት በሰላም አደረሳችሁ። አዲሱ አመት የሰላም፣ የፍቅር፣ የአንድነት እንዲሆንልን እመኛለሁ። በግፍ በመከራ ውስጥ ያላችሁን እግዚአብሔር ይጎብኛችሁ። መከራችን ስደታችን አብቅቶ ሀገራችን በነጻነት የምንኖርበትን ትንሳኤ ያቅርብልን እያልኩኝ እንዲሁም የታላቁ አርቲስት ቴድሮስ ካሳሁን ያንተን ስራዎች መርቀንልሃል። ስለዚህ በመላው ዓለም የምንገኝ ኢትዮጵያኖች መርቀንልሃል። ስርዓቱ ምን ያህል እንኳን የፖለቲካ ተቃዋሚዎችን አይደለም ለአርቲስቶች እንኳን ምን ያህል ማነቆ እንደሆነ በግልጽ የታየበት ስለሆነ ኢትዮጵያና ህዝባን እግዚአብሔር ይባርክ። በርካ ቴዲ ቪኦኤ የመልእክቴን እንደምታስተላልፉልኝ ባለሙሉ ተስፋ እናንተም መልካም የአዲስ ዓመት መልካም የሥራ ዘመን ይሁንላችሁ እመኛለሁ። አመሰግናለሁ።
ቪኦኤዎች እንኳን ለኢትዮጵያ 2010 በሰላም በፍቅር አደረሰን። ምንም ህዝባችን መከራና ስቃይ ቢያይም አዲስ ዓመት የፍቅር የሰላም ያድርግልን። ለቴዲ ደግሞ ሞር ፍቅር እንዲጨምርለት ከልብ እመኝለታለሁ እና ለእናንተም መልካም አዲስ ዓመት እላለሁ።
ለአዲስ ዓመት መልካም ምኞት የገለጻችሁልን ለኛ ማለቴ ነው እናመሰግናለን። እናንተም እንደዚሁ አስተያየቶቻችሁን ስለሰጣችሁንም እናመሰግናለን። ተዛዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ ላይ በተመለከተ መመሪያ መሰረት ላኩልን። በኢሜል ለምትጠቀሙ አድራሻ horn@voanews.com ነው።
መቼም ሰሞኑን አውዳመት ነውና እንደውም ርዕሰ አውዳመት ጊዜም እየጠበበን ብዙም ሙዚቃ አላጫወትንም። እስቲ አሁን ትንሽን ጋብዝ አዲሱ።
ርዕሰ አውዳመት
ርዕሳው ለርዕሰ አውደ ዓመት
እኔን ዛዜ ማለልከኝም
ወብለን ብንመጣ ይሻላል። ስለሺ ደምሴ
እማማለች ብለን አባባለ ብለን ዘመድ አዝማድ ብለን አገር አለም ብለን ወገን አለም ብለን አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝም አጥር ከደጅ አድራለሁ ኮከብ ስቆጥር ኮከብ ቆጥሬ ስገባ ቤቴ ትቆጣኛለች የእንጀራ እናቴ እናትን ጥሯት መድኃኒቴን እሷን ብታጡ መቀነቷን አበባ የብሙዳይ ቆልቤ አበባ የኛ ሲሳይ ቆልቤ አበባ የብሙዳይ ቆልቤ
እናመሰግናለን። ምናልባት በስለሺ ደምሴ ሳይሆን በጋሻ በራ ሞላ ለምታውቁት ሰዎች ጋሻ በራ ሞላ ነው ኦ ብለን መጣን ያለልን። እናመሰግናለን። እንኳን አደረሰ። ሁላችንንም እንኳን አደረሰን። አሁን የማጠቃለያ ዜና አዲሱ ያሰማናል።
በድንበር ይገባኛል ጥያቄዎች ሰበብ የብዙ ሰው ሕይወት እየጠፋ መሆኑን የሰብአዊ መብቶች ጉባኤ ሰመጉ አስመልክቶ የከፋ ችግር ከመከሰቱ በፊት አስቸኳይ መፍትሄ እንዲፈለግም ጥሪ ዛሬ ጠይቋል። በታክስ ጭማሪ ምክንያትም መብታቸውን በሕጋዊና በሰላማዊ መንገድ በመጠየቃቸው የታሰሩ ነጋዴዎች እንዲፈቱ እናም ለችግሩ ሁነኛ መፍትሄ እንዲፈለግ የሰብአዊ መብት ቃፊሩ ድርጅት አሳስቧል። የኬንያውያን የምርጫ ድራማ ቀጣይነት ያመላከተ ሁኔታ ኬንያ ውስጥ ተከሰተ። ፕሬዚዳንት ኡሁሩ ኬንያታ የገዢው ፓርቲ አባላትን ብቻ ለምክር ቤት ስብሰባ ጠርተው ነበር። ተቃዋሚዎች ረግጠው ወጥተዋል። ምዕራባዊ ኒያንማር ውስጥ በተቀሰቀሰውና ወደ 400,000 የሮሂንግያ ሙስሊሞች ድንበር አቋርጠው ወደ ባንግላዴሽ እንዲሰደዱ ያስገደደው ቀውስ በተመለከተ የተባበሩት መንግስታት የጸጥታው ምክር ቤት በዚህ ሳምንት ውስጥ አንድ አስቸኳይ ስብሰባ እንደሚያካሄድ ተገልጧል። አጠር ያለ ዜናው ይሄ ነው። ወደ
አመሰግናለሁኝ አዲሱ። እንግዲህ ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን በዚሁ ተጠናቋል። ቴክኒሻኑ ቶማስ ብላንዴ ነው። የፕሮግራሙ መሪ ንጉሡ ታምሬ ነው። ስናስተናግዳችሁ የቆየ ነው ሰሎሞን አባተና
አዲሱ አበበነን።
በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም አዲስ ዓመት እያልን ነው የምንሰናበታችሁ። አብራችሁን ስለቆያችሁ እናመሰግናለን።
በአዲስ ሙዚቃ
ማሪቱ ለገሰ፣ ውቢቱ ማሪቱ ለገሰ የክብር ዶክተር ማለታችን ምንም አንረሳም። አዲስ ዓመት ስትል ለዘንድሮው አዲስ ዓመት ለትናንት ያወጣችሁን አዲስ ዘፈን ነው አሁን የምናሰማችሁ። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል
ሰላም፣ ደህና ደሩ፣
ጤና ይስጥልኝ። Thank you.
I'm not doing.